በእርግጥ ሰዎች ያንን ህግ ሲያወጡ በዚህ መልክ ነው አብረን መኖር የምንችለው ብለው አስተው ነው እንጂ ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለክ የምትፈጠረው ህግ ብታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም።
ብልህ ቤተሰብ ብልህ መሪ አለ አገር ከዚህ አስተካክሽ ሁኔታ ከዚህ ጥፋት ምንድነው የተማርኩት ዶራስ እንጠይቃለን። መንግስት አባታዊ ኃላፊነቱ አንዱ ባለፉት አመታት የኢትዮጵያን ወጣት ሰባ መቶን የሚያክለውን ህዝብ ባልሆነ የታሪክ ትርክ ጭንቅላቱ እንዲታጠብ እንዲመረዝ መስራት ነበረበት።
የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። ዳኛ ማለት መሃል ላይ ያለ የማያዳላ ሁሉንም እኩል አይቶ ማስረጃዎች መዝኖ ፍርድ ይሰጥ ማለት ነው። ይሄ የማረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ማለት ነው።
እንዴት እዚህ ደረሰን ሲል በመጠየቅ የጊዜያችንን ፈተናዎች በጥልቀት ለመመርመር በታለመ ውጥን የተካሄደው ሰፊ ውይይት ተሳታፊዎች ዛሬም ተመልሰዋል። በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና በርቆ አሳቢነት የዛሬን ብቻም ሳይሆን የነገውንም የህይወት መንገድ ጭምር ባስተዋይ ልቦና ለመመርመር የሚጥር ነው። አሁን አመዛዛኝ ድምጾች በሚል አብይ ርዕስ የተጀመረ ተከታታይ የውይይት ፕሮግራም አካል ነው። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ኢትዮጵያውያን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም በቀደመው ውይይታቸው እልባት ከተደረገበት ይጀምራል።
አቶ ደረጀ፣ በዚህ አሳዛኝ ሁኔታ ውስጥም ቢሆን ከፈተናዎች ውስጥ ስለሚቀሰመው ትምህርት አንስተዋል። ትምህርቶች ያገኝተናል በግራም በቀኝም ቢሆን ብለዋል። የገጠመንን ልብ ማለታችን ጠቅሰው በሌላ በኩል ደግሞ ስለ ተከሳሾች መብትም ተከስተ አድርገዋል። ጥፋት ፈጽሞ የተገኙ የሰው ህይወት ያጠፉ የሰው ንብረት ያወደሙ እንዲጠየቁ የሚፈልገውን ይላል። ተጠርጣሪ ሁሉ ወንጀለኛ አይደለምና የተጠርጣሪዎችን መብት በተመለከተ በርግጥ ተጠርጣሪዎች በህግ ተጠያቂ ሆነው እስኪገኙ ድረስ መሆን ያለበትን መከድ ያለበትን መንገድ ቀደም ብለን እንደተጠቀሰው ህጉ ስርዓት ላይ ያለና መንታም ከፍ ስለማድረግም ጭምር ለዘለቄታውም ከሚሰጠው ጥቅም አንፃር እስኪገፋ አድርጎ ያብራሩ።
ትምህርት የሚገኘው ሰዎች ክስ ተመስርቶ በግልጽ ጉዳያቸው ታይቶ ካሸነፉ ተለቀው ምክንያቱም ጥፋተኛ ተብሎ የተጠረጠረ ሰው በዳኛ ጥፋተኛ አይደለም ተብሎ ሲለቀቅ መንግስትም ያሸንፋል ብለን ነው የምናስበው። ምክንያቱም ጀስቲስ ማለት ፍትህ ሲወሰን በፈለገው መልክ ቢወሰን መንግስት ያ ሲስተሙ ባለቤት ስለሆነ አንድ አሸናፊ አርጎ ነው ራሱን መውሰድ ያለበት። ኃላፊነቱ ለፍርድ ማቅረብ ነው። የሚያስፈልገውን ደግሞ በህገ መንግስት የተደነገገውን የማንኛውም ተከሳሽ መብት ማስጠበቅ ኃላፊነት አለበት። ብዙ ጊዜ ታሎስት ቀድም የተነሱትን ችግሮች ትንሽ ለመጥቀስ ያህል በእኔ አመለካከት እንደገና ከህግ አንፃር ለማየት ያ ስለሆነ እኔ አጠናሁት አካባቢ ኤክስፐርቲዜ የኢትዮጵያ ህግ በክልልም በፌደራልም ያለው ማዕከል ያጣ ህግ ነው እና አንድን አገር እርግጥ ቀደም አቶ ሙድጌታ እንዳለው ሰዎች ያንን ህግ ሲያወጡ ይሄ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለክ የምትፈጥረው ህግ ብታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም። ፌደራሊዝም ሲደረግ ፌደራሊዝም ከሆነ አላማችን የኢትዮጵያ ህገ መንግስት ያስቀመጠው ፌደራል ሲስተም አይደለም። ለምን ብትለኝ የፌደራሊዝም ዋና ዓላማው አንድ ሀገር ውስጥ የፌደራል ጠንካራ ገቨርንመንት ይኖርና የተለያዩ ስቴቶች ደግሞ ክልሎች ብትላቸው ህዝባቸው በሚፈልጉት መልክ የተወሰኑ አካባቢዎች ኤሪያዎች የትምህርት የባህል ሶሻል የጤና እንዲሁም የፖሊስ አወቃቀር በሚፈልጉት መልክ አድርገው የግለሰብን መብት ግን እዛ አካባቢ የሚኖረው ማንኛውም ግለሰብ ከየትም ይምጣ ከየትም ዜጋም ይሁን ኬንያዊ ወይም ሌላ ሀገር ዜጋ በእኩል የመኖሪያ መብት እስካለው ድረስ በእኩል ከማንኛውም ነዋሪ ጋር በፌደራል ህገ መንግስት የሚሰጠው መብት አስከብረው የፌደራል ህገ መንግስት ከሚሰጠው መብት ያነሰ ሳይሰጡ ከፈለጉ ግን ከዛ በላይ ሰጥተው የሚያስተዳድሩበት ስርዓት ነው የፌደራል ስርዓት። ያንን ባላንስ የሚደረገው የፌደራል ስርዓት ሁሉ ጊዜ የክልሎች የስቴት መብት አለ ግን የግለሰቡ መብት ጋር ባላንስ መደረግ አለበት። ይሄ አሁን ሻሸመኔ የተለያየ ቦታ ላይ ሲደረጉ የምታየው ምን የዛ ባላንስ ማጣት ነው የዛ ማዕከል ማጣት የክልል ነዋሪ የፌደራል ህገ መንግስትን መጣስ አይችልም። ምክንያቱም ማንኛውም ሰው እንደ ኢትዮጵያ ዜጋነቱ የፈለገበት ቦታ የመኖር የፈለገበት ቦታ የመስራት የፈለገውን አይነት ንግድ ከፍቶ የመተዳደር የዜግነት መብት አለው እና ይሄ መሬት የገሌ ነው የሚለው ከፌደራል ሲስተም ውስጥም የውጭ ነው። ዓለም ላይ እኮ ብዙ ፌደራል ሲስተሞች አሉ። አሜሪካን ፌደራል ሲስተም ነው፣ ካናዳን ፌደራል ሲስተም ነው፣ ጀርመንን ፌደራል ሲስተም ነው እና ማንኛውም አሜሪካ የፈለገበት ቦታ ሄዶ መኖር ይችላል። እኩል መብት ነው ያለ በሄደበት ቦታ ሁሉ። ስለዚህ የግለሰቡን መብት ከግሩፕ መብት ጋር ባላንስ የሚያደርግ ስርዓት አይደለም። ሁለተኛ ደግሞ እና በጣም በትልቁ የግለሰብ መብት በሚነፈግበት ጊዜ ያ ግለሰብ መብቱን የሚያስከብርበት ስርዓት አልተዘረጋም። በየክልሉ የፌደራል ፍርድ ቤቶች በስፋት ተቀምጠው የግለሰቦች መብት በሚጣሱበት ጊዜ በክልሎች አይ ይሄ እናንተ ክልል ፖሊሲ ይሄንን የግለሰብ መብት የሚጥስ ስለሆነ ተግባራዊ መሆን አይችልም የፌደራል ህገ መንግስቱ ጋር ይጻረራል እየተባለ ውድቅ የሚሆንበት ስርዓት አልተፈጠረም። ያ ከሌለ ግለሰቦች መብታቸውን ማስከበር አይችሉም የፌደራል ሲስተም አይደለም ማለት ነው። የምትፈጥረው አናርኪ ማለት ነው። በተለያየ ቦታ ያለው የፈለጉትን አይነት ህግ አድርገው እዛ አካባቢ ያለውን ሰው እንደፈለጉ ማባረር ማሰቃየት ይችላል ማለት እና አንድ የኦሮሞ ተወላጅ ትግራይ ሄዶ አንድ ትግራይ ተወላጅ ኦሮሞ አካባቢ ሄዶ መብቱ ተከብሮ ለሌላው የሚሰጠው ማንኛውም የመስራት የመኖር የመነገድ መብቶች ፍቃዶች በሙሉ እንደሌላው ተሰጥቶት መኖር ካልቻለ አገር የለም ማለት እና ተጨማሪ ሌሎችም ነገሮች አሉ። ግን ዋናው የህግ መሰረቱ ከመጀመሪያው ትልቅ ፕሮብሌም ያለው ነው። ተጨማሪ ፕሮብሌሞችን በኋላ መነጋገር እንችላለን።
መልካም አቶ ደረጀ ወደ አቶ ይልማ ከመሻገሪ በፊት የፌደራል አደረጃጀቱ ከሌሎችም በጣም የተለየ በርግጥም በፌደራል አደረጃጀት ለዜጎች ሊሰጥ የሚችልውን ለነዋሪዎች ጭምር በማንኛውም ዜግነት ያሉ የሚገባውን መብት ጭምር ተልጸዋል። በርግጥ ግን ይሄው ፌደራል ፍርዓት ራሱ ያለውን በትክክል እንረዳለን ወይ? አተገባብራቸው ላይ እንታየው መዛባት የሌላን መብት መውሰድ እንደ መብት የሚቆጠር የሚመስልበት ይታያል። የፌደራል ፍርዓቱ ይሄ ራሱ አሁን ያለውስ ቢሆን የሌላን ሰው መብት መክፈፍ ይፈቅድ ይሆን? በትክክል እንረዳዋለን ወይ? የሚረዱት ነገር ካለ ባጭሩ
በመጀመሪያ ደረጃ የፌደራል ስርዓት የለም ኢትዮጵያ ውስጥ። ባለፈው 30 አመት የነበረው አንድ ጠንካራ ፓርቲ የመረጣቸው የፈቀደላቸው የተለያዩ ፓርቲዎች የሚያስተዳድሯቸው ተጽፎ የተሰጣቸው ኮንስቲቱሽን ተግባራዊ የሚያደርጉበት ሲፈልጉም የማያደርጉበት መሪዎች ደግሞ የዛ አካባቢ መሪዎች እንደየአስፈላጊነቱ የሚቀየሩበት ኢህአዴግ ማለት ነው ስርዓት ነበር። የፌደራል ስርዓት ዋና ፊቸሩ የተለያዩ አካባቢ ሰዎች የራሳቸውን መሪዎች መምረጥ ነው ማለት እና የትግራይ ህዝብ ተሰብስቦ የራሱን መሪ መምረጥ አለበት፣ በፈለገው ጊዜ ማባረር መቻል አለበት፣ የራሱን ኮንስቲቱሽን በሚፈልገው መልክ ማስቀመጥ አለበት። ከፌደራል ኮንስቲቱሽን በላይ መብት መስጠት ይችላል ያነሰ መስጠት አይችልም። እዛ ነው አሪ ላለው ሰው በጠቅላላ። ይሄ ተከብሯል ኢትዮጵያ ውስጥ። ኦሮሚያ ውስጥም ይሄ ነገር ተደርጓል። ቤንሻንጉል ሌላም ቦታ። ሁለተኛና most important ደግሞ ግለሰቦች ዜጋዎች መብታቸው በሚነፈግበት ጊዜ ፍርድ ቤት ሄደው መብታቸውን የሚያስከብሩበት የፌደራል ሲስተም ነበር ወይ? ይሄንን በሚናይበት ጊዜ አልነበረም። አሁን ምንድነው የሆነው? የነበረው ሴንትራል ጋቨርንመንት አሃዳዊ ሲስተም ነበር። በመልስ ዜናዬ ስር አሃዳዊ ሲስተም ነው። ከዛም በኋላ የነበረው አሃዳዊ ሲስተም የነበረው ያ ሲስተም ጋር ትንሽ ክልሎች የራሳቸውን ኃይል አስተርት ማድረግ ጀመሩ ማምጣት ጀመሩ። አሁን በዛ በሚሆንበት ጊዜ ይሄን አይነት ስትራክቸር የፌደራል ለነተኛ የፌደራል ስትራክቸር ለማድረግ የሚያስፈልጉ ነገሮች ስላልተሟሉ ወደ ፌደራል ከመሄድ ይልቅ ወደ አናርኪ መሄድ ጀመረ። ምክንያቱም እያንዳንዱ ክልል የራሱ ኃይል አዘጋጀ። እኔ ከዚህ በኋላ እንዲህ ነው ማደርገው። የፌደራል ሲስተም በደም ስላልገባል እኛ አሁን እዚህ ፌደራል ሲስተም ውስጥ ነው የምንኖር እና አትሊስት የተሻለ አመለካከት አለን ስለ ፌደራል ሲስተም። ኢትዮጵያ ውስጥ ግን የፌደራል ሲስተም ብሎ ሰው ሲያስብ ኦሮሚያ የኦሮሞ መኖሪያ ሌላው ሰው መብት የሌለው፣ ትግራይ የትግራይ መኖሪያ ሌላ ሰው መብት የሌለው። አንድ ኦሮሞ እኮ ትግራይ ሄዶ መመረጥ መብት አለው በፌደራል ሲስተም። አንድ ትግራይ አማራ ጋር ሄዶ መመረጥ መብት አለው በፌደራል ሲስተም። እና ይሄ የፌደራል ሲስተም በደንብ በህዝቡ እንዲገለጽ ንወያይ አሁን አይ ቲንክ የመጀመሪያ እድል ይፈጥራል። ሁለተኛና ትልቁ ፕሮብለም ያመጣው የሱፕሪም ኮርት አለመኖር ነው። እና ይሄ ሱፕሪም ኮርት የህገ መንግስት ጉዳዮችን የሚፈታ ከፓርላማ ውጪ የሞሰን መብት ያለው ሱፕሪም ኮርት የለም ኢትዮጵያ ውስጥ። ህገ መንግስቱ ያንን አይፈቅድም። የተቋቋመው ህገ ሱፕሪም ኮርት የኮንስቲቱሽናል ጉዳዮችን እንዳይ የኮንስቲቱሽናል ጉዳዮች በሃውስ ኦፍ ፌዴሬሽን በተቋቋመ የኮንስቲቱሽናል ካውንስል ኢንኩሪ ካውንስል በሚባል እንዲታይ ስለሚያደርግ ይሄንን የመሰረቱት ራሳቸው ህወሓት መሪዎች ራሳቸው ቢከሱ ፍርድ እንደማያገኙ ወስነው ወደ ፍርድ ቤት አይዱ። ህገ መንግስት ተጣሰ ስትል የምትሄደው ፍርድ ቤት። ህገ መንግስት ተጥሷል፣ የምርጫ ኮሚሽን ምርጫውን ያራዘመው ከህገ መንግስት ውጪ ነው፣ ስለዚህ ምርጫውን እንዲያካሂድ እንዲታዘዝ ብለህ ፍርድ ቤት ሄዳል። ግን ህገ መንግስት ተጥሷልና ህገ መንግስቱን እጥሳለሁ ማለት ደግሞ አይችልም። ስለዚህ ህግን የመከተል ባህል ማዳበር አለብን። እስኪሻሻል ድረስ በጣም ደካማ ቢሆንም ባለው ህግ ተጠቅመን ምሻሻለውን ለይተን አውጥተን ማሻሻል መቻል አለብን። አለበለዚያ ከጉጭ መሄድ እንቀጥላለን።
መልካም አቶ ኤልማው ድርሶልም ጣ የተስፋውንና የድሉን ነገር ባቶ ሙልጌታም ባቶ ደረጀም ንቃ አድርገዋቸዋል። እሱን ገፋ አድርገን ይሂድ አዘቅት ውስጥ የገባን የሚመስል በጣም አሳዛኝ ነገር ሲነሳ የሚቀለውን ገጽ የማየት አቅማችን የሚያሳንሰዋልና ከዚህ ቀደም ከብዙ አመታት በፊት በማናውቃቸው ሰዎች የተደረጉ ቀደም ባቶ ሙልጌታ እንደተቀመጠው የገሌ ልጅነትን ተከትሎ ምናልባትም ዝምድና ስለመኖር እንኳን እርግጠኛ የማይኮንባቸው አሁን እየተደረጉ ባሉት ሁኔታዎች ውስጥ ተጠያቂ ሲሆኑ እንሰማለን። ቅድም የገደለው ስተት ከሆነ ዛሬም የሚያደርገው ልክ የሚያደርግ ነገር የለምና እንዲህ ያለው ነገር እንዲያኗኑረን በቀል አይደለምና መልሱ በመረረ መንገድ እንዳይሄድ ሰው ወደፊት የሚያስኬዱን ተስፋ የሚሰጡ ምን አይነት ነገሮች ይታዩታል እንደ ሀገርም የተሻለ ሁኔታ ውስጥ መግባት እንድንችል?
እሺ መቼም በሀገር በድርጅት በቤተሰብ ችግር ሁሉ ጊዜ ይፈጠራል። አንዳንዱ ችግር በወቅቱ እርምጃ ለመውሰድ ቸል ስናመነታ ወደፊት ይሄዳል። በሀገርም ደረጃ እንደዛ ብዙ ጥፋት ይመጣል። ብልህ ቤተሰብ ብልህ መሪ ያላት ሀገር ከዚህ ውድመት ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድን ነው የተማርኩት ብሎ ራሱን ይጠይቃል። ምን የተባለው ነገሩን መንግስት ላይ ብቻ ማዋል የለብን። መንግስት ኃላፊነት አለበት፣ አባታዊ ኃላፊነትም አለበት። አባታዊ ኃላፊነቱ አንዱ ባለፉት አመታት የኢትዮጵያን ወጣት ሰባብ መቶን የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍቀድ አልነበረበትም። የመንግስት ኃላፊነት ያ ነው። አሁን ያ ትውልድ ከዛው ጭሚያቀው ነገር የለም። ያን ትውልድ እንደገና የማስተማር ነገር ደግሞ መጀመር አይደለም ባስተባባይ የማወራረድና ተሳራ ይሄ አንተ እንደዚህ አድርገኛል እንደዛ አድርገኛል የሚለው ነገር ከንቱ ነው፣ ዋጋ የለው። ለዛሬ ምን ይጠቅመኛል? ለነገ ትውልድ ምን ይጠቅመኛል? ነገ ተቃዋሚ ፖለቲካ በመንግስትም በኩል ያለው ለዛሬና ነገ ነው የማይታለው። ያንን ለወጣቱ ማስተማር ያለበት እና በሰሞኑ ጥፋትና ድርጊት አክራሪ ሆኖ የሚፈረድ እና የምናቃቸው ፓርቲዎች ቡድኖች እነዚህ ሁሉ ራሳቸውን ሰብሰብ አድርገው ይሄ ነገር ተሰራ ነው ነገር ወደፊት ያሻግረናል እንዴ ያጠፋናል እንዴ ብሎ መጥየቃቸውን በየቤታቸው መጠራጠር ይጠይቃሉ። ስለዚህ ነው እኔ አሁን በራሴ ግምት የሁሉ ጥፋት ድምር የሁሉ ልፋት የሰው ህይወት የተገበረበት ንብረት የተጠፋበት ነው የትም ያላደረሰን እንቅስቃሴና ተግባር ዛሬ ላይ ቆም ብለን ሁሉም እንዲያስብ የሚያደርግበት ነው። እና እነዚህ ሁሉ ሲጠሩ የህግ ባለሙያዎች ባሉበት በዚህ ላይ መናገር ችግር ቢሆንብኝም መንግስት መሽተት አለበት ኃላፊነቱን መዘንጋት ነው። ይሄንን ባንድ ወገን እያስከበረ መንግስት መሆኑ እያሳወቀ በሌላ በኩል ደግሞ የፖለቲካ እመርታ የምናገኝበት መድረክ ውይይት መድረክ መፈጠር አለበት። በጎን ኔጎሼሽን መካሄድ አለበት። የፖለቲካ መጀመሪያው መጨረሻው ድርድር ኔጎሼሽን ከዚህ ፖለቲካን ማየት አይቻልም። ግትርነት ለተቃዋሚውም አይበጅም ለመንግስትም አይበጅም እንደ ህዝብ ለሁላችንም ደግሞ በአመለካከት ደረጃ አይበጅም። ምን ማድረግ እንችላለን እና ከግትር አቋሞቻችን በሌሎች አገሮች ለምሳሌ ታሪክ ስናይ ደቡብ አፍሪካ ውስጥ በአፓርታይድ ነጮችና በጥቁሮች መካከል እጅግ አስከፊ እኛ አጥሎ እንኳን ማንደርስ የሚዘገንን ስራ ነው የተካሄደው። የመብት የመገደል የምን በሩዋንዳ ያን የመሰለ ነገር ተካሄደው የእኛ ከዛ አንጻር ምንም አይደለም። ወደዛ ግን ማምራት የለብን። ስለዚህ ጠንካራ መንግስት ፖል ከጋሚ አንዱ ትልቁ የሆነ በግድ ለምን ይሄንን ለመረዳት የሚበጀውን ለመቀበል ያልዳበረ አእምሮና ልብ እውቀት ትምህርት በሌላቸው ሁኔታ ይሄ የነጻነቱን የግለሰብ መብትን ያሉት ነገር ማቆም አለበት ብሎ የመንግስት ኃይልን ተጠቅሞ ህዝቡን እንደገና እያስተማረ ነው እና አዲሱን ነገር ደግሞ እንዲማሩ እየከፈተ ነው። አሁን ሩዋንዳ ጥሩ ስታቢሊቲ ጥሩ ኢኮኖሚ እንቅስቃሴ ብዙ ሪሶርስ የሌለበት ሀገር ነው። ለስራ ይጀዛ ከረሚያቀዋል ግን ጥሩ አመራ ያን ያደርጋል ቀና እና ጥንታዊ ይሄ የሚደበቅ ነገር እና ከዛ ካለንበት ትርክት ለመውጣት የሚያስችል ንግግር ማድረግ አስቸጋሪ ነው። ለምን ተካረናል? ለምን የኔ ነው ትክክሉ የሚል ሁኔታ ውስጥ ኖረናል? እና በዚህ ጊዜ ነው አንዳንድ መድረኮች ሲፈጠሩ በመሐል እንደሚያተርስ ሆኖ የሚያነጋግሩን ፌስቲቪንግም ነገር ዲቫይስም እና ሁለተኛውን አቀኛውን ነገር ለማውጣት የሚቻለው ሚዲያተር ሲኖሩ ነው። እና እነዛ የተካረቁ የተጣሉ ተጋደል እናም የተባሉ ማቀራረብ ብዙ ጊዜ ይፈጃል። ሶ የሚዲያሽን ሰፈርቱ ሎካል ሊሆን ይችላል። በሰሚነት ተደማጭነት ያላቸው በአቋማቸው በአመለካከታቸው ጥራት ያላቸው ሰዎች በመሐል ገብተው ሊያነጋግሩ ይገባል። መንግስት ሊያከብራቸው ይገባል። ተቃዋሚ ፓርቲዎች ያከባቸው ይገባል። ሽማግሌ ነበር ምን ነበር ግዴታ ግን የተካረረ እና ማጥ ውስጥ የገቡ አቋሞች ወደ አንድ ማዕከል ወደ ሴንተር ለማምጣት አስቸጋሪ ነው። ስለዚህ የኔጎሼሽን ህጎችን ማክበር አለብን፣ ዘዴዎቹን መከተል አለብን። እና በኔ ግምት ተቃዋሚውም ያከረረውን ተምሯል። ዛሬ ከትናንትና የሚል አመለካከት አለ። መንግስቱም ተምሯል የሚል አመለካከት አለ። ተስፋ ለዚህም አለን ብዬ ከምታለው ግን በተደጋጋሚ እንዳደረግነው እድሎች ደጋግሞ አውልጠውለ ይህንን እድል እንዳያመልጠን መጠንቀቅ አለብን ማለት ይፈልጋል።
መልካም አመሰግናለሁ አቶ ይልማ። አቶ ሙሉጌታ አቶ ኤልማ ተስፋ አለ ተደጋግሞ የተሰጠ እድል አለ ይሄኛውም እንዳያመልጥም ብለዋል። በድርድርና በሽምግልናም ጭምር በሰላማዊ መንገድ የሚደረጉትን ጎላጋ ያሉ ጉዳዮች አንስተዋል። በሌላ በኩል ደግሞ በአንጻሩ የህግ ዳኝነት የህግ ቦታም አለ ተጠያቂ መሆን ያለባቸው ሰዎች ተጠያቂ እንዲሆኑ ይጠበቃልና በህግ ባለሙያነት ሆነ ይሄን ጥያቄ ማነሳለሁ። በውጭም በአገር ውስጥም ገና ውጥረቱ አልረገበም። አንዳንድ ቦታዎች ለሰላማዊ ሰልፍ የሚወጡ ሰዎች ፍጥጫ ሁሉ እንመለከታለን። በዚህ አካባቢያችንም በሌሎች ዩናይትድ ስቴትስ ከተሞችም እየተመለከትን ነው። የሰላም አቅጣጫን ይጀምርን አንመስልም። ወይንም ለመጀመር የፈቀዱ ካሉም በአንድ ልብ ሁላችንም በዛ መንገድ ይሄን አይመስልም። እንደ ሀገር እንደ ማህበረሰብ በመንግስትም በኩል ብዙ ሰዎች መታሰራቸውን ማወቃችን ቀደም ሲል የሚተቹት ያልተፈረደበትን ሰው ወንጃ የሚያደርግ አቀራረብ ጥያቄ ውስጥ መግባቱ ቀደም ተስፋ የሚያደርጉበት ጠንካራ መንግስት እንዲወጣ የተመኙትን ያህል ያ ጠንካራ መንግስት ከግልጽነትም ጭምር ነው የሚወለደውና ባነሰ መንገድ በሚሄድ ሌሎችን በመጫን ብቻ አይደለም የሚመጣውና መንግስትስ ኃላፊነቱን የመወጣት ጅምሪያ ያለው ወይ እንዲሁም የዜጎችን ያዛልቃል ወይ የተያዘው ጊዜው የሚጠይቀውን አካሄድ የሚመጥን አካሄድ እየተሄደ ነው ወይ ምን ይታዩታል በግራም በቀኝም?
አዎ አሲርማ ቀደም ማርክሲዝምን አንስቶ ነበር። ማርክስን መጥቀስ ፈልጋለሁ። አትም ማርክሲዝም ምን ይላል? ሰዎች ታሪክ ይሰራሉ። ታሪካቸውን የሚሰሩት ግን በዘፈቀደ እነሱ በፈለጉት መንገድ ብቻ ሳይሆን ያለፈውንና ያለውን ነገር ተገንዝበው ነው። ማለት ህይወት የራሷ ህጎች አሏት። እንደሱም ሳትገነዘብ ዝም ብሎ ታሪክ መስራት ስለፈለክ ብቻ ታሪክ አይሰራም ብሎ ያለው ነገር አለ። ዝም ብሎ በግርድቡ ሳስቀምጠው እና አሁንም ዶክተር አብይ ስለፈለጉ የሚያረጉት ነገር ትንሽ ነው። አንሹር ኢትዮጵያ ከፍ ወዳለ ደረጃ ዛሬ ብትደርስላችሁ ደስ የሚላችሁ ይመስለኛል። ልክ እኔ ደስ የሚለኝን ያህል ግን እንደዛ አይደለም የህይወት አካሄድ። ስለዚህ በአንድ በኩል በጣም የሚደነቅና መመስገን የሚገባ ህዝብ አለ ኢትዮጵያ ውስጥ። ኢትዮጵያ ህዝብ የሚገርም ህዝብ ነው። ልክ እንዳልኩ አንድ የኦሮሞ ወጣት ሻሸመኔ ውስጥ የሚኖር የኔ ተማሪ የነበረ የነገረኝ ልንገር፣ አንድ የኦሮሞ ወጣት ተነስቶ ኦሮሞ ያልሆነውን ሰው ሊጎዳ ሲሞክር የኦሮሞ ወላጆች ለምነው ያስቆሙት ሰው አለ። እንዴ አንተ ልትጎዳ የፈለከው ከኛ ጋር ያጠቀው ወንድማችን እኮ ነው፣ የኛ እኮ ነው፣ እንዴት እንደዚህ ታደርጋለህ? እኛ እያለን እኛን መጀመሪያ ጉዳንና ከዛ በኋላ እሱ ጋር ትሄዳለህ ብሎ ያስቆሙም አሉ። በሌላ በኩል እየተጠቁም የተከላከሏል ሳይጎዱ ማለት ነው። እና ኢትዮጵያ አሁን ባለችበት እስካሁንም የቆየችው ማለት ነው ኢትዮጵያውያን የሆነ አንድ አርጎ ያቆየን ነገር አለ። ያ ነገር አሁን መቀጠል ያለበት ይመስለኛል። ቀድም ተገልጿል የሀገር ሽማግሌዎች አሉ። ሃይማኖትም ከፍተኛ ሚና የሚጫወት ይመስለኛል። ባህሉም አለ፣ የሆነ ሞራላችንም አለ። ይሄ ነውር ነው፣ ይሄ ልክ አይደለም፣ ይሄ ጥሩ አይደለም የምንለው ነገር አለ። ይሄ ያስተሳሰረ እድር ሊሆን ይችላል፣ ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል። ብቻ የሚያገናኝን በጣም የሚያስተሳስሩን ታሪካችንም አለ። አብረን ሞተናል፣ አብረን ዘምተናል፣ አብረን አልቅሰናል፣ ስቀናል። ያ ሁሉ ኢትዮጵያን ልዩ በሆነ መንገድ ያሰራት ይመስል እሱ ነገር ትልቅ ነገር ነው። እሱ ነገር መጠንከርና መቀጠል አለበት ብዬ አስባለሁ በአንድ በኩል። በሌላ በኩል ደግሞ መንግስት ጠንካራ መሆን አለበት ስልህ፣ ጠንካራ መንግስት ማለት ምን ማለት ነው? ጠንካራ መንግስት ማለት ሰዎችን የሚጨፈጭፍ ማለት አይደለም። ለነገሩ ሰዎችን የሚጨፈጭፍ መንግስት ጠንካራ መንግስት አይደለም፣ ደካማ መንግስት። ጠንካራ መንግስት ማለት ሰዎችን ከጉዳት የሚጠብቅ ማለት ነው። እኔ የዶክተር አብይ መንግስት እንዲጠናከር የምፈልገው የኢትዮጵያ ህዝብ ከጉዳት ማዳን እንዲችል ፕሮቴክት እንዲያደርግ ነው። ምክንያቱም ዋና ዓላማ መንግስት ሰላምን ማስጠበቅ ነው፣ ሰላምን ማፍረስ አይደለም። ስለዚህ ሰላም የሚጠበቀው ደግሞ ልክ ዶክተር ደረጀ እንዳለው ህግ ሲጠበቅ ነው። መንግስት ሰላምን የሚያስጠብቀው በህግ ነው፣ በዘፈቀደ አይደለም። ህግ ደግሞ የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። ሰው ሁሉም ሰው በህግ አይን ማለት የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። የህግ አይን ፕሮፌሽን አያውቅም። የህግ አይን አርግ የተባልከው ሳታርግ ስትቀር ወይም አታድርግ የተባልከው ነገር ስታረግ የምትጠየቅበት በማጥፋት ብቻ ማስረጃ ቀርቦ ዳኛ ይቀርባል። ዳኛ ማለት መሐል ላይ ያለ ማያዳላ ሁሉንም እኩል አይቶ ማስረጃዎች መዝኖ ፍርድ የሚሰጥ ማለት ነው። ሶ ይሄ የማረጅ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ስል ኢትዮጵያን ህዝብ እስከ ቀበሌ ወርዶ ማደራጀት የሚችል አንዳንዴ መንግስት ሲደግም ህዝቡ ራሱ በራሱ መጣበቅ የሚችልበት አደረጃጀት መፍጠር የሚችል አሁን አዲስ አበባ እያየን ያለ ነው። እንደዛ የአዲስ አበባ ሰው በየሰፈሩ ራሱን ለመጠበቅ ሲደራጅ እንደቆየ ሰምቻለሁ። እሱ መንግስት ሬኮግናይዝ አርጎ ኔበርሁድ ዋች የሚባል አለ አሜሪካ ማገር ቢሆን ሰው እንደሱ አይነት ነገር። ምክንያቱም አሁን ክራይሲስ ሲቹዌሽን ውስጥ ነው ያለነው። አሁን አስቸጋሪ ጊዜ ውስጥ ኖርማል ጊዜ አይደለም። ሶ በኖርማል ጊዜ በደህና ጊዜ በመደደው ጊዜ ማጠብቀው አይነት መንግስት ሊኖር ፈልጋለሁ አለኝ። ሶ ዛት የሆነ ችግር ሲፈጠር ለምሳሌ እዚህ ፓትሮል ቢያረክ ፖሊስ እየሰፈሩ ለምሳሌ አዲስ አበባ እና ምልክት ያለው መኪና መብራት የሚያበራ መኪና እያሳየ የሚዞር ፓትሮል ቢኖር ምንድነው ዲተረንት ኢፌክት አለው። ይሄ ህግ መጣስ ይፈልግ ሰው እንዳይጥስ ይሄ እስከ በየቀበሌው ሰው እየተደራጀ ራሱ እንዲጠብቅ እንኳን ቢደረግ እነዛ ጥፋት መፍጠር የሚፈልጉ ሰዎች ለመቆም የማሰው ሁለተኛ እንያዛለን እንቀጣለን የሚል ስሜት አድርባቸውና ከዚህ ቀውጢ ሰዓት ትንሽ ፋታ አግኝተን እንድንወጣ ከዛ መንግስት በጊዜው የተስተካከለ የተጠናከረ አሁን አየ ዋና ኢንትረስታችን ሴኩሪቲ ሊበርቲ አይደለም ማለት ደህንነት ነው። አሁን ነፃነት አይደለም መብት አይደለም። አሁን እኔም ፈልገው የመኖር መብት የተረጋግጦ በህይወት የመኖር መብት የተረጋግጦ ከዛ ነገር የቤት መብቶች የምጠይቅበት ሁኔታ ላይ እንድቀመጥ ነው ፈልገው። ሶ በዚያ አስቸጋሪ ሰዓት መንግስት ከፍ ያለ ህግን የማስፈጸም ጉልበት ኖሮት እኔ ከቤት ሳልወጣ ብቆይ እችለዋለሁ፣ እኔ እንቅስቃሴ ሊገደብ እችለዋለሁ። ምክንያቱም ብወጣም ሴፍቲ ያልተረጋገጠ ሚኒንግለስ መንገድ ላይ ሰው የሚያስቆመኝ ከሆነ እና መንግስት የማይደርስልኝ ከሆነ ምን ጥቅም አለ? ስለዚህ መጀመሪያ መንግስት እንደዛ ማድረግ የሚችልበት ደረጃ ላይ እንዲደርስ እፈልጋለሁ።
በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻን ሳይሆን የነገውንም የህይወት መንገድ ጭምር ባስተዋይ ልቦና ለመመርመር ታልሞ ከሶስቱ እንግዶቻችን ጋር ያደረግነው ሰፊ ውይይት አድማጮች አልተቋጨም። ለአሁኑ ግን እንግዶቼን አቶ ይልማ አዳሙን፣ አቶ ሙልጌታ አረጋዊና አቶ ደረጀ ደምሴ ብልቶን ለጊዜያቸው አመሰግናለሁ። ይርስትልኝ።